ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ ባጭሩ ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሰኞ ፕሮግራማችን ጀመረ።
ትናንት እሁድ ዝግጅት ስናጠናቅቅ ነገ ሰኞ ከምሽቱ 3 ሰዓት እንገናኛለን ብለንም አልነበር።
እነሆ በሰላም ደርሰን ተገናኝተናል። እንደምን አድራችሁ ውላችኋል? ቆንጅት ታዬና
አዲሱ አበበ ስናስተናግዳችሁ እናመሻለን።
በሰሞኑ ግጭት በአዲስ አበባ ብቻ የሞተው ሰው ቁጥር 28 መሆኑ ተገለጸ።
በአዲስ አበባ ውስጥ ወደ 28 ሰው የሚጠጋ ሕይወት አልፏል። ይሄም በክፍለ ከተማ ስንዘረዝረው አዲስ ከተማ ውስጥ 5፣ አራዳ 2፣ ኮልፌ 14፣ ንፋስ ስልክ 3፣ ጨርቆስ 5፣ በድምሩ 28 ሰው በአዲስ አበባ ውስጥ በነበረው ሁከት የሞተ መሆኑን አብራርተናል።
የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ደግፌ በዲ ናቸው። እሳቸው በዝርዝር ያስቀመጡት አሃዝ ሲደመር ግን 29 ነው። ይሄን ለማስተካከል ነው።
ዝርዝሩ በአብይ ርዕስ ይቀርባል። ከሌሎች ወቅታዊ ቅንብሮች በተጨማሪ የሰኞ ስፖርትና ጤና ፕሮግራምም ተካተዋል።
ዛሬ ቀኑ ሰኞ መስከረም 14 2011 ነው። ፕሮግራማችን የምትመራለን ብርሃን ኃይሉ ነች።
የቴክኒክ መሐንዲሱ ደግሞ ዳን ክራፍተን ነው። አሁን ወደ ዜናው እናልፋለን።
ቀደም ሲል እንዳሰማነው ሰሞኑን በአዲስ አበባ ብቻ ተከስቶ በነበረ ግጭት የጠፋው ሕይወት 28 መሆኑን ፖሊስ ገልጧል። ቀደም ሲል እንዳልነው ደግሞ በዝርዝሩ መሰረት 29 ሰዎች እንደሞቱ ነው የተመለከተው። ለማንኛውም ችግሩን ተከትሎ ፖሊስ ተጠርጣሪዎችን በቁጥጥር ስር መዋሉም የተገለጠ ሲሆን 174 ለፍርድ የሚቀርቡ 1204 ሰዎች ደግሞ ለትምህርት ወደ ጦላይ ማሰልጠኛ መላካቸውን ፖሊስ ገልጧል። በመጽሔቱ የአብይ ርዕስ ላይ ዝርዝሩ ይኖረናል። ቃለ ምልልስ ከኮሚሽነሩ ጋር ያደረግነው ማለቴ ነው።
በሶማሌ ክልል ጅግጅጋ ከተማ የሚገኘውና በሺዎች የሚቆጠሩ የክልሉ ንጹሐን ዜጎች የሰብአዊና ዲሞክራሲያዊ መብቶች ጥቃት ይፈጸምበት ነበር የተባለውን ኦጋዴን ተብሎ የሚጠራውን ማዕከላዊ ማረሚያ ቤት መዘጋቱን የሀገር ውስጥ የዜና ማሰራጫዎች ዘገቡ። የክልሉ መንግስት ካቢኔ ባካሄደው ስብሰባ በክልሉ ባለፉት ዓመታት በሺዎች የሚቆጠሩ ንጹሐን ዜጎች የሚታጎሩበትና በህዝቡ ላይ ከፍተኛ የሰብአዊና ዲሞክራሲያዊ መብት ጥሰት ይፈጸምበት የነበረ ነው በሚል በጅጅጋ የሚገኘውን ማዕከላዊ ማረሚያ ቤት እንዲዘጋ መወሰኑን የተዘገበው በክልሉ ምክትል ርዕሰ መስተዳደር አቶ ሙስጠፌ ሞሐመድ የሚመራ የክልሉ ከፍተኛ የስራ ኃላፊዎች፣ ታዋቂ ግለሰቦች፣ ምሁራን እንዲሁም ለረጅም ዓመታት በተለያዩ የዓለም ክፍሎች እየተዘዋወሩ የፈጸሙ የነበሩትን የመብት ጥሰቶች ሲቃወሙና ሲታገሉ የቆዩ ሰዎች በተገኙበት ነው ማረሚያ ቤቱ በይፋ የተዘጋው። በዘገባው መሰረት የተዘጋው የጅጅጋ ከተማ ማዕከላዊ ማረሚያ ቤት የሚገኙ እስረኞችም ህጉን መሰረት በማድረግ እንደሚለቀቁ የክልሉን መንግስት መግለጫ ዋቢ በማድረግ የወጣው ዘገባ አመልክቷል።
የደቡብ ሱዳን አማጽያን መሪ ሪያክ ማቻር ይምጡና ጁባን ይጎብኙ ብለው ፕሬዚዳንቱ ሳልቫኪር ያቀረቡላቸውን ግብዣ ሳይቀበሉ ቀሩ። ማቻር ቅዳሜ ዕለት ሱዳን ዋና ከተማ ካርቱም ላይ ከፕሬዚዳንት ኪር ጋር በተገናኙበት ወቅት የሀገሪቱ ሁናቴ ለአማጺው ቡድን ልዑካን ጉብኝት አመቺ አይደለም፣ ይለፈን ብለዋቸዋል። የአማጽያኑ መሪ ማቻር ፕሬዚዳንቱን ምርኮኞችንና የፖለቲካ እስረኞችን እንዲለቁ ጠይቄ ነበር። ያን ቢያደርጉ በህዝቡ መካከል መተማመን ስለሚገባ ወይም ስለሚገነባ ተግባራዊ ያደርጉታል ብዬ ተስፋ አደርጋለሁ እንዳሏቸው ተጠቅሷል። ፕሬዚዳንት ኪር በበኩላቸው በእጃችን የነበሩትን የጦር ምርኮኞች በሙሉ በታህሳስ ወር ለቀን አጠናቀናል ብለዋል።
ፕሬዚደንት ዮዌሪ ሙሴቪኒ ከፖለቲካ ፍላጎታቸው በፊት የሀገር መሪነታቸውን እንዲያስቀድሙ በዩጋንዳ ምክር ቤት የተቃዋሚው ፓርቲ አባል ሮበርት ኪያጉላኒ ተማጸኑ። ይበልጡኑ ቦቢ ዋይን በሚል ስም የሚታወቁት ኪያ ጉላኒ ባለፈው ሳምንት ከዩናይትድ ስቴትስ ከተመለሱ በኋላ ለመጀመሪያ ጊዜ ለመገናኛ ብዙሃን በሰጡት ይፋ መግለጫ ሙሴቪኒ ስልጣን ከለቀቁ በኋላ ስለሚኖራቸው ሕይወት እንዲያስቡ ጠይቀዋል። ሀሊማ አቱማኒ ከካምፓላ ያደረሰችንን ዘገባ ሶሎሞን ክፍሌ ያቀርበዋል።
ሐሳባችንን ጥቃት ይደርስብናል ብለን ሳንሸማቀቅ በነጻነት መግለጽ እንፈልጋለን። ቦቢ ዋይን ዛሬ ለፕሬዚደንት ዮዌሪ ሙሴቬኒ ለማስተላለፍ የፈለጉት ይህን መልእክት ነው። ኪያ ጉላኒ ባለፈው ወር በፖሊስ ቁጥጥር ስር በነበርኩበት ጊዜ ደረሰብኝ ላሉት ጉዳት በዩናይትድ ስቴትስ ሕክምና ሲደረግላቸው ከቆዩ በኋላ ተመልሰው ነው ዛሬ ይህን ጋዜጣዊ መግለጫ ለመጀመሪያ ጊዜ የሰጡት። ቦቢ ዋይን በመግለጫቸው ወቅት ሙሴቬኒን ወደ አምባገነንነት እየተቀየሩ የመጡ ከእርሳቸው የተለየ ሐሳብ የሚያቀርቡ ዜጎችን ለስደት የዳረጉ መሪ ሆነዋል ሲሉ ከሰዋል። ለሙሴቬኒ መልእክት ሲያስተላልፉም ይልቅየው ከመጪው ምርጫ ይልቅ ለመጪው ትውልድ ቢጨነቁ ይሻላል ብለዋል።
The nation has always been looking up to you. It is not too late, Mr. President, to do what is right.
አገሪቱ ሁልጊዜም ቢሆን ከእርሶ ብዙ ስትጠብቅ ቆይታለች። ሚስተር ፕሬዚዳንት፣ አሁንም ጊዜው አለ ትክክለኛውን ሥራ ለመስራት። ለሮሮዋችን መልስ መስጫ ጊዜው አረፈደም። ሚስተር ፕሬዚዳንት፣ አሁንም ቅርሶን ለማስጠበቅ ጊዜው አለዎት።
የአሜሪካ ድምፅ በቦቢ ዋይን ለተሰነዘረው አስተያየት መንግሥት ምላሽ ካለው ቃል አቀባዩን ፈልጎ ያገኘው ምላሽ የለም። ቦቢ ዋይን ዛሬ ኤንቴቤ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ግን ፖሊሶችና የጦር ሰራዊት አባላት በስፋት ታይተዋል። ደጋፊዎቻቸው ሰልፍ እንዳያደርጉ ለመከላከል በታቀደ ነው ተብሏል። የፖለቲካ ተንታኙ አንድሩ ካራማጂ ግን በቦቢ ዋይን የተሰጠውን አስተያየት ለሙሴቬኒ የቀረበ የእርቀ ሰላም ጥሪ ነው ሲሉ ገልጸውታል። ከፕሬዝደንቱ አዎንታዊ ምላሽ ግን አያገኙም ሲሉም አስረድተዋል።
የአንድ የስዊስ የንግድ መርከብ 12 መርከበኞች ናይጄሪያ ጠረፍ ላይ መጠለፋቸው ተዘገበ። 19 መርከበኞች ይዞ ይጓዝ የነበረው መርከብ ጥቃቱ የደረሰበት ከናይጄሪያዋ የንግድ ከተማ ሌጎስ ወደ ፖርት ሃርኩርት ስንዴ ጭኖ በመጓዝ ላይ እንዳለ መሆኑን ኩባንያው ማሶኢል ሺፒንግ አስታውቋል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የተባበሩት መንግስታት ድርጅት፣ የዓለም ባንክና የዓለም አቀፍ ቀይ መስቀል ኮሚቴ የከበደ ረሃብን ወይም ቸነፈርን ለመከላከል የታለመ ዓለም አቀፍ መርሃ ግብር ከታላላቆቹ የቴክኖሎጂ ኩባንያዎች ጋር በትብብር መወጠኑን አስታወቁ። የዓለም ባንክ ፕሬዚደንት ጂም ያንግ ኪም መርሃ ግብሩን ይፋ ሲያደርጉ በተናገሩት ቃል በሚሊዮኖች የተቆጠሩ ሰዎች የሚበዙትም ሕጻናት በ21ኛው ምዕት ዓመት አሁንም በረሃብ መሰቃየታቸው እጅግ የሚያሳዝን ነው ብለዋል። ዓለም አቀፉ ድርጅት ከማይክሮሶፍት፣ ከጉግልና ከአማዞን ድረገጽ አገልግሎቶች ጋር ሆነው የረሃብ መከላከያ መርሃ ግብር ፋሚን አክሽን ሜካኒዝም የተባለ የምግብ ቀውስ ያለባቸውን አካባቢዎች አስቀድሞ በመለየት ወደ ባሰበት ረሃብ እንዳይሻገሩ ለመከላከል የሚሰራ አካል ማቋቋማቸውን የገለጹት የማይክሮሶፍት ኩባንያ ፕሬዚደንት ብራድ ስሚት በበኩላቸው በሰጡት ቃል ወደፊት ሊከሰቱ የሚችሉ የረሃብ አደጋዎችን አስቀድመን መተንበይ ከቻልን የብዙ ሰው ሕይወት ከሞት ለማትረፍ እንችላለን ብለዋል።
ለዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኝነት የታጩት ብሬት ካቫኖ በወሲባዊ ምግባረ ብልሹነት አዲስ ውንጀላ ቢቀርብባቸውም ፕሬዚዳንት ዶናልድ ትራምፕ ለእጩቸው ያላቸውን ጠንካራ ድጋፍ ገልጠዋል። በዚህ ሳምንት በኒውዮርክ የተባበሩት መንግስታት ጠቅላላ ጉባኤ ላይ እየተካፈሉ ያሉት የዩናይትድ ስቴትስ ፕሬዚዳንት ዛሬ በሰጡት ቃል ካቫኖ ላይ የሚቀርቡት ውንጀላዎች ሙሉ በሙሉ በፖለቲካ የተነሳሱ ናቸው ይላሉ። ትናንት እሁድ ማታ ኒውዮርክ መጽሔት ባወጣው ዘገባ እጩ ዳኛ እንደ አውሮፓ አቆጣጠር በ1983 እስከ 84 የትምህርት ዓመት የየል ዩኒቨርሲቲ የተማሪ ማደሪያ ቤቶች ውስጥ አንድ ፓርቲ ላይ ያልተገነባ የሰውነት ክፍላቸውን ገልጠው ተተናክለውኛል ብለው ወንጀላ ያቀረቡ ሴት እንዳሉና ጉዳዩንም ሁለት የመወሰኛው ምክር ቤት አባላት እየመረመሩ መሆናቸውን ዘግቧል። የዋይት ሀውስ ቃል አቀባይ መሰረተ ቢስ እና የተቀነባበረ ዘመቻ ሲል ውድቅ አድርጎታል። ዲቦራ ራሚሬዝ የተባሉ የ53 ዓመት ሴትዮ ናቸው ወንጀላውን ያቀረቡት እንደ ኒውዮርክ ጋዜጣ ዘገባ።
የዩናይትድ ስቴትስ ምክትል ዋና አቃቤ ሕግ ሮድ ሮዝንስቲን መባረሪያ አይቀርም የሚል ጥርጣሬ ላይ መሆናቸውን የዩናይትድ ስቴትስ የዜና ማሰራጫዎች ዘግበዋል። በአንዳንድ ዘገባዎች መሰረት ደግሞ ራሳቸው ስራቸውን ሊለቁ እያሰቡ ናቸው። ሌሎች ደግሞ ያባሩኝ እንጂ አልለቅም እያሉ ነው ብለዋል። ይህ የሆነው ሚስተር ሮዝንስታይን ባለፈው ዓመት ፕሬዚደንት ትራምፕ የሚናገሩትን በድብቅ እንቅዳ 25ኛውን የህገ መንግስት ማሻሻያ ጠቅሰንም ለማስተዳደር ብቁ ባለመሆናቸው ይልቀቁ እንበል የሚል ሀሳብ አመንጭተው ነበር ብሎ ዘ ኒውዮርክ ታይምስ ጋዜጣ ያወጣውን ዘገባ ተከትሎ ነው። ሮዝንስቲን የጋዜጣውን ዘገባ ባለፈው ሳምንት ሐሰት ሲሉ ማስተባበላቸው የሚዘነጋ አይደለም። ለሰዓቱ ያለን ዜና በዚሁ ያበቃል።
በዜና የጀመረው ፕሮግራማችን በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል።
በድጋሚ መልካም ምሽት የምናስተናግዳችሁ ቆንጅት ታዬና
እኔም አዲሱ አበበ ነን። የዕለቱ አብይ ርዕስ ይቀጥላል።
ሰሞኑን በአዲስ አበባ ተከስቶ በነበረ ግጭት የጠፋው ሕይወት የ28 ሰው መሆኑን ፖሊስ ገለጸ። ችግሩን ተከትሎ ፖሊስ ተጠርጣሪዎችን በቁጥጥር ስር ማዋሉም የተገለጸ ሲሆን 174 ለፍርድ የሚቀርቡ 1204 ሰዎች ደግሞ ለትምህርት ወደ ጦላይ ማሰልጠኛ መላካቸውን ነው ፖሊስ የገለጸው። ሙክታር ጀማል ከአዲስ አበባ ፖሊስ ኮሚሽን ኮሚሽነር ደግፌ በዲ ጋር ቃለ ምልልስ አድርጎ ተከታዩን ዘግቧል።
ኮሚሽነር ደግፌ በዲ የአዲስ አበባ ከተማ ፖሊስ ኮሚሽን ኮሚሽነር ከአሜሪካ ድምፅ ቃለ መጠይቅ ለማድረግ ፈቃደኛ በመሆኑ በአድማጮች ስም በጣም አመሰግኖታለሁ።
እሺ፣ እኔም አመሰግናለሁ።
እስቲ በተለይ በአዲስ አበባ ሲታይ የነበረ ችግርን በተመለከተና በአንዳንድ ጉዳዮች ያለውን አጠቃላይ ሁኔታ ዛሬ ፖሊስ መግለጫ ሰጥቷል። ሁኔታው ምን ላይ ነው ያለው? ፖሊስስ ዛሬ መግለጫ ምን ላይ ነው ያተኮረው? ኮሚሽነር፣
ባለፈው በተፈጠረው ሁኔታ ጉዳት የደረሰባቸው በህይወት ማጥፋትም በንብረት ጉዳትም በተጨማሪም ያን ሁከት ተከትሎ አንዳንድ ህገወጥ ስራ ላይ በተሰማሩ በከተማው ላይ እንደ ሺሻ ቤቶች፣ ጫት ቤቶች እና የተለያዩ ህገወጥ ጉዳዮች ላይ በወሰድነው እርምጃ የተለያየ ኮንፊዥን እና በሶሻል ሚዲያው ይሰራጭ የነበረውን ምን እንደነበረ ሪያሊቲውን ነው የገለጽ ነው። እንግዲህ ይህንን አስመልክቶ በአዲስ አበባ ውስጥ ወደ 28 ሰው የሚጠጋ ህይወት አልፏል። ይሄም በክፍለ ከተማ ስንዘረዝረው አዲስ ከተማ ውስጥ 5፣ አራዳ 2፣ ኮልፌ 14፣ ንፋስ ስልክ 3፣ ጨርቆስ 5፣ በድምሩ 28 ሰው በአዲስ አበባ ውስጥ በነበረው ሁከት የሞተ መሆኑን አብራርተናል። ዝርዝሩም አሁን የገለጽኩት ነው።
ቁጥርን በተመለከተ ምሳሌ ባለፈው አምኒስቲ ኢንተርናሽናል ወደ 58 ሰው ሞቷል የሚል አንስቷል። ይህም በተመለከተ ፖሊስ ምን ይላል? ኮሚሽነር፣
እኛ በዳታ ያለን አዲስ አበባ ላይ አሁን የገለጽኩት 28 ሰው ነው። የአዲስ አበባን ነው የገለጽኩት። እንግዲህ የቡረዩ የምን ሌላ አይደለም።
አምኒስቲ ኢንተርናሽናል ያነሳው ጠቅላላ ነው ነው ብለው ነው የሚያስቡት።
እኛ እንደ አዲስ አበባ ፖሊስ አዲስ አበባ ውስጥ የደረሰው ጉዳትና የሞተውን ሰው ነው የገለጽኩት ያለ።
ምናልባት ባለፈው ጄኔራል ኮሚሽነሩ የፌዴራል ፖሊስ ኮሚሽነሩም ሲነሳላቸው ይሄ ጉዳይ አላስተባበሉም ሊሆን ይችላል በሚል ነው ያስቀመጡት። ምናልባት ገና ያልተጣራ ገና በደንብ የሚፈተሽ ነገር ይኖራል ፖሊስ ጋር።
እንግዲህ ሆስፒታል ውስጥ ያሉ የቆሰሉ በተለያየ መንገድ የገቡ አሉ። እነዚህን ምናልባት ሊጨምር ይችላል በየጊዜው ማለት ነው። እኛ አሁን ሪከርድ አድርገን የያዝነው በዳታችን አዲስ አበባ ላይ የደረሰው ጉዳት ቀድም የገለጽኩት ቁጥር ነው። መጣራት ያለበት ካለ ወደፊት እናጣራለን። በዳታ ተደግፈን ማለት ነው። ያልያዝነውና ያልጠራ ነገር ካለ ኦፕንሊ እያጣራን ለህዝብ ክሊር የምናደርግበት ሁኔታ ነው ያለው። በዚህ ሁከት እንግዲህ ተሰማርከው በተለያየ መንገድ በጎዳና ነውጥ ሲሳተፉ የነበሩ ሁከቱን ተከትሎ ሁከቱን የቀሰቀሰው እና ሁከቱን ያካሄደውን ሰው በብዛት ይዘናል። አብዛኛውን እያጣራን የለቀቅን ቢሆንም በዚህ ሁከት በቀጥታ የተሳተፉ 1204 ፕሮግራም ሰዎችን ወደ ህንጸት ማዕከል ወደ ጦላይ አስገብተን ትምህርት እንድማሩና ትክክለኛ ዜጋ እንዲሆኑ የማድረግ ፕሮግራም ይዘን ወደዛ ወስደናቸዋል። ሌላው በአስሩም ክፍለ ከተማ ከሁከቱ ጋር በትክክለኛ መንገድ የሚያዙ ድንጋይ ሲወረውሩ ሰው ሲጎዱ የነበሩ እና በተጠርጣሪነት የተያዙ እና ወደ ህግ ስርዓት ውስጥ መግባት ወደ ማጣራት ስርዓት ውስጥ መግባት ያለባቸው 174 አካላቶች እዚህ ይገኛሉ። ይሄ ወደ ምርመራ የሚገባና በፍርድ ቤት ውሳኔ መሰረት የሚጨረስ ይሆናል። በዚህ ጉዳት የቆሰሉ አሉ፣ ሆስፒታል ውስጥ ያሉ ቁጥራቸው አሁን ይሄ ነው የማልለው። እንደገና ከፍተኛ ንብረት ወድሟል። ፎቆች፣ ህንፃዎች መስታወታቸው ተሰብሯል። ባንክ ቤቶች ለመዝረፍ ሙከራ ተደርጎ መስታወቱ ረግፏል። ሱቆች ተቀጥቅጠዋል። የንግድ ስርዓቱ ተዛብቶ ብዙዎቹ ነግደው የሚያድሩ ሱቃቸው እንዲዘጉ ለሶስት ቀን በሙሉ የሆነበት ሁኔታ ነበረ። ከፍተኛ ኢኮኖሚው ላይ ጉዳት እንዲደርስ ሆኗል። ጦላይ ለስልጠና የላክናቸው 1204 ሲሆኑ እዚህ በአስሩም ክፍለ ከተማ ደግሞ 174 ፍርድ ስርዓት ውስጥ የሚገቡ ናቸው።
ይህንን በተመለከተ አሁን በብዛት በተለይ በማህበራዊ ሚዲያው የሚነሳው የአዲስ አበባ ከተማ አስተዳደርና ፖሊስ ኮሚሽኑ ወጣቱ ላይ አፈሳ እያደረገ ነው የሚለው። ይሄ ሀሳብ እንዴት ነው የሚያዩት? አፈሳ ነው ወይ የተሰራው ወንጀል ላይ ፖሊስ መረጃ አቀናጅቶ ነው ቁጥጥር እያደረገ ያለው?
እንግዲህ ግልጽ መሆን ያለበት አሁን እዚህ ጋር የነበረው ህገወጥ ሰልፍና ህገወጥ የጎዳና ነውጥ የሆኑ ግለሰቦች ወይንም ኢንዲቪጁዋልስ የወጡበት አይደለም። ሞብ ሆኖ በጎዳና ላይ በከፍተኛ ቁጥር ያለው ሰው ነበረ በዚህ ጉዳይ ሲሳተፍ የነበረው። ይሄንን መልክ ለማስያዝ መበተን የቻለና በምክር ያቆመ ተለቋል። ይሄንን ወደ ህገ ወጥ መንገድ በፖሊስ ላይ ሲወራው ጉዳት ሲያደርስ የነበረ ጎዳና ላይ የነበረ በወቅቱ ልክ ጎዳና ላይ እንዳለ ብዛት ያለው ሰው ይዘናል ያለ። ይሄ መሆን ነበረበት። አፈሳ አይደለም ይሄ ለእኔ ማለት ነው። አፈሳ ዝም ብሎ ጎዳና ላይ ያልወጣን ሰው ማፈስ ነው። ጎዳና ላይ ወጥቶ ህገ ወጥ ነገር ሲፈጽም የነበረ ሰው ተይዟል። ይሄ እንደነበረ ወደ ጦር ላይ አላክ ነው አጣርተናል። በጣም ብዛት ያለው ሰው ነበረ በየቦታው አጣርተን አሁን ወደ ጦላይ የላክ ነው እና ወደ ፍርድ ስርዓት መግባት አለበት ያል ነው። በጉዳዩ የሚያስጠይቀው አካሉን ነው በቁጥጥር ስር አውለን ህንጸት ማግኘት አለበት ያልኩትም እንደገና ደግሞ ወደ ፍርድ ስርዓት መግባት ያለበት የተባለውም ይሄ ነው። ሀቁ ጉዳይ ይሄ ነው።
በሌላ በኩል ደግሞ በተለይ እነዚህ አዲስ አበባ ላይ ሰልፍ የወጡ ሰዎች ያጋጠመውን ነገር ለመቃወም እንጂ ለሌላ አልነበረም የሚል ሀሳብ አለ። ምናልባት ፖሊስ ወደዚህ እርምጃ የገባበት ምክንያት ምንድን ነው? ከዚህ ሰልፍ በስተጀርባ ያለ ነገር አለ ብለው ነው የሚያስበው ፖሊስ?
እንግዲህ ይህን ጉዳይ ባለፈው ገልጫለሁኝ አለ። መጀመሪያ እንግዲህ የነበረው የአቀባበል ስርዓት በአምስት ነው። ከአምስት በፊት ሰልፍም ሆነ የተለያዩ ነገሮች ምናልባትም ባንዲራ በሰላማዊ መንገድ ከመስቀል ውጪ የተፈቀደ ነገር የለም። እንግዲህ ሁከቱ ወደ ኮርነር ቀለም መገባት ባንዲራ አትቀባም በሚል በሁለት ወገኖች መካከል ባለፈው በገለጽኩት መሰረት ወደ ግጭት ሲገባ ነው ፖሊስ ግጭቱን ለማስቆም ጉዳት ለማስቆም እርምጃ የወሰደው ያለ መነሻው ይሄ ነው ያለ እንጂ ፖሊስ በአብዛኛው ቦታ በትዕግስት እና ጉዳዩን በማብረድ ጉዳት እንዳይደርስ በተለይ አዲስ አበባ ውስጥ ጉዳት እንዳይደርስ የሚችለውን ሁሉ ጥረት አድርጓል ያለ እያበረደ እየመከረ የበተነውም አለ። ግን በሁለቱ መካከል ግጭት በሚፈጠርበት ጊዜ በመሀል እየገባ ግጭቱን እያበረደ መያዝ የሚገባው እንዲያዝ ተደርጓል። ይሄ ነው መታወቅ ያለበት።
በጣም ነው የማመሰግነው ኮሚሽነር ደግፌ በዲ፣ የአዲስ አበባ ከተማ አስተዳደር ፖሊስ ኮሚሽን ኮሚሽነር በአሜሪካ ድምፅ በጣም አመሰግናለሁ።
እኔም አመሰግናለሁ።
ሙክታር እናመሰግናለን። በነገራችን ላይ ኮሚሽነር ከአዲስ አበባ 5 ካራዳ 2 ከኮልፌ 14 ንፋስልክ 3 ከቂርቆስ 5 ብለው 28 ይላሉ። እሳቸው ድምሩ 29 ነው የሚመጣው። ግን እሳቸውን ቃል ለመጠበቅ ነው 28 ብለን ያነበብነው። ወደሚቀጥለው ዘገባ እናልፋለን። ግልጽነት በጎደለው የፋይናንስ አሰራርና በአመራር ችግር ምክንያት ከመስከረም 13 ቀን ጀምሮ ከግንቦት 7 ጋር ተለያይተናል ሲል የኢትዮጵያ ሕዝብ አርበኞች ግንባር አስታውቋል። አርበኞች ግንቦት 7 ንቅናቄ በበኩሉ ከየትኛውም ጥምረት አልተለያየንም እያለ ነው። መግለጫውንም የሰጡት ከውህደቱ በፊት በሥነ ምግባር ችግር የተባረሩት አባላት ናቸው ሲሉ የአርበኞች ግንቦት 7 ንቅናቄ የውጭ ግንኙነት ኃላፊ አቶ አምሳሉ ጸጋ ተናግረዋል። አስቴር
በ1993 ዓ.ም ነበር በአራት የተለያዩ ድርጅቶች ጥምረት በበረሃ ውስጥ የተቋቋመው የኢትዮጵያ ሕዝብ አርበኞች ግንባር። በ2007 ዓ.ም ደግሞ ከግንቦት 7 ጋር ውህደት በመፍጠር ወደ አርበኞች ግንቦት 7 ለአንድነትና ለዲሞክራሲ ንቅናቄ በሚል ስያሜ ተቀየረ። ከውህደቱ ጀምሮ የመርህ ልዩነት ቢኖረንም በሂደት ሊሻሻል ይችላል በማለትና ወቅቱ የሚጠይቀው ከውህደቱ ውጭ ሌላ አማራጭ ስላልነበረ ምቹ ሁኔታ እስኪፈጠር አብረን ቆይተናል። በቆይታችን ግን ግልጽነት የጎደለው የፋይናንስ አሰራርና የአመራር ችግር እየሰፋ መጣ። ለምን የሚል ጥያቄ ያነሳ አመራር እስር፣ ስንብትና ወከባ ይደረግበት ነበር ያሉት የቀድሞ የአርበኞች ግንቦት 7 የፖለቲካ ዘርፍ ኃላፊና የአሁኑ የኢትዮጵያ ሕዝብ አርበኞች ግንባር ሰብሳቢ አቶ መንግስቱ ወልደስላሴ ናቸው። በዚህም ከመስከረም 13 ቀን ጀምሮ በይፋ ተለያይተናል ይላሉ።
ከውህደቱ ማግስት ጀምሮ ግን የአሰራርና የአመራር ችግሮች መታየት ቢጀመሩም በጠዋቱ ግጭት ውስጥ መግባት የለብንም፣ በንግግር እንፍታቸው እየተባለ ጊዜ ቢወሰድም እየባሰና ጭራሽ በስራ አስፈጻሚ ውሳኔ የተሰጠባቸው አጀንዳዎች ተግባራዊ እንዳይሆኑ ሲደረግ፣ ሰራዊቱም የሚያቀርባቸው ጥያቄዎች በወቅቱ ምላሽ ሳያገኙ ሲቀሩ፣ ከሰራዊቱ ጋር በቅርብ የሚገናኘው አመራር ጥያቄ ምላሽ መስጠት ባለመቻሉ ወደ አለመስማማት ሂደት ተገባ። በጉባኤ ስም የኢትዮጵያ ሕዝብ አርበኞች ግንባር አመራሮችን በማስወገድ ድርጅቱን የፓርቲ ቅርጽ ለማስያዝ በተደረጉ ሂደቶች ይህንንም ለማስፈጸም ተብሎ በተጠራው ጉባኤ ላይ የተሳተፉ አመራሮች በሙሉ ካሁን በኋላ በአመራርነት አንሰራም ብለው በአቋማቸው ሲወጡ የግንቦት 7 አመራሮች የሚፈልጉትን አይነት የፓርቲ መዋቅር ነድፈው ጉባኤያቸውን አካሂደዋል። የፖለቲካ ፓርቲ እንቅስቃሴው ሊያስተባብሉት በማይችል መልኩ ገና አለ የተባለው ሰራዊት አገሩ ሳይገባ በፖለቲካ ፓርቲነት ተመዝግበው ለስልጣን እንደሚወዳደሩ ማወጃቸው ከውህደቱ ጀምሮ ለነበረው አርበኛውን የማዋከብ እና ከሂደት ውጭ እንዲሆን ለማድረጋቸው ማረጋገጫ ነው ብለን እናምናለን። ወንድሞቻችንን ሕይወታቸውን የሰጡለት የአርበኝነት ትግል ለስልጣን ጥመኞች መሸጋገሪያ ድልድይ አይሆንም በሚል በግንቦት 7 አመራሮች ምክንያት ድርጅቱን ጥለን ወጥተን በአገር ውስጥ የፋኖውን ትግል የተቀላቀልንም ሆነ በሌላ ድርጅት ተጠልለን የቆየን ታጋዮች የድርጅታችንን ህልውና ማረጋገጥ አለብን ብለን ከግንቦት 7 ጋር ለመለያየት ውሳኔ ላይ ደርሰናል።
በሚቀጥለው አንድ ወር ውስጥ ድርጅታችን ጉባኤውን አድርጎ በቀጣይ የምንታገልለትን የትግል ስልት አቅጣጫ እናስቀምጣለን ያሉት አቶ መንግስቱ፣ በውጭም ሆነ በሀገር ውስጥ ያላችሁ የቀድሞ አባሎቻችን ከጎናችን እንድትቆሙ በማለት ጥሪ አስተላልፈዋል። ይህ በእንዲህ እንዳለ የአርበኞች ግንቦት 7 ንቅናቄ የውጭ ግንኙነት ኃላፊ አቶ አምሳሉ ጸጋን በስልክ ጠይቀን የአርበኞች ግንቦት 7 ንቅናቄ አልፈረሰም፣ የተሰጠውን መግለጫ ህጋዊነት የጎደለው ነው፣ መግለጫውን የሰጡት ከውህደቱ በፊት በስነ ምግባር የተባረሩ የቀድሞ የግንባሩ አባላት ናቸው ብለዋል። የውል ስምምነት ስላለንም በህግ እንጠይቃለን ብለዋል።
ከሁለት አመት በኋላ ምርጫ አደረግን። በምርጫው እንትን ላይ ተፈረሰ ተመራ ተመረጠ። በዛ እንትን ውስጥ ምልሶች የሉም። ከምርጫው በፊት የወጡት ከሁለት አመት በላይ የሆናቸዋል ከድርጅቱ ከወጡ። ስለዚህ ምንም የሌጋል ግራውንድ ምንም እንትን የላቸው። ሰዎቹ አሉ፣ ውህደት ሙሉ በሙሉ ተፈጽሞ ሰራዊቱ ምኑም አሉ። አቶፊስ አስፈጻሚ ያለ ራችን እየሰራ ነው። የተለየ ነገር የለም። አመራሩ አለ፣ የንቅናቄው አመራር አለ። መልሶች የትኛውም የስልጣን እርከን ውስጥ አልነበሩም። በአባልነት ራሱ አልነበሩም። ከሰማይ ተመስጠው ትናንትና ያን መግለጫ ሰጠው። ያን ያለ ሁኔታ።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
በቀጣዩ የመጽሔት ክፍለ ጊዜ ዘገባ ደግሞ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ነገ በሚከፈተው የተባበሩት መንግስታት ድርጅት 73ኛ ጠቅላላ ጉባኤ ላይ እንደማይገኙ ተሰማ። ጉባኤው የሚካሄደው እስከ ዛሬ ሳምንት ሰኞ ድረስ ሲሆን እስካሁን በይፋ ለክርክር ወይም ለውይይት የተቆረጠ ይህ ነው የሚባል አጀንዳ የለም። ሰሎሞን አባተ ተጨማሪ አለው።
ጠቅላይ ሚኒስትር አብይ አህመድ በዘንድሮው የመንግስታቱ ድርጅት 73ኛ ጉባኤ መክፈቻ ላይ አይገኙም። በውጭ ጉዳይ ሚኒስትሩ ዶክተር ወርቅነህ ገበየሁ የተመራው የኢትዮጵያ የመንግስታቱ ድርጅት ልዑካን ቡድን ኒውዮርክ የሚገኝ ሲሆን ጠቅላይ ሚኒስትሩ በጉባኤው ሂደት ወቅት ይግቡ አይግቡ ለጊዜው የተገኘ መረጃ የለም። የኢትዮጵያ ጠቅላይ ሚኒስትር ቢሮአቸውና ኃላፊነታቸው ተጠቅሶ በተባበሩት መንግስታት ድርጅት ቀደም ሲል በወጣ መርሃ ግብር መሰረት የፊታችን አርብ ከቀትር በኋላ በኒውዮርክ ሰዓት በኢትዮጵያ ጊዜ አርብ ሌሊት ለቅዳሜ አጥቢያ ንግግር ያደርጋሉ ተብሎ ተይዟል። ጠቅላይ ሚኒስትሩ ወደ ኒውዮርክ ያልተጓዙበትን ምክንያት ለማጣራት ወደ ጽህፈት ቤታቸው፣ ወደ መንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት፣ ወደ ውጭ ጉዳይ እንዲሁም ዋሽንግተን ዲሲ ወደሚገኘው የኢትዮጵያ ኤምባሲና ኒውዮርክ ወደሚገኘው በተባበሩት መንግስታት የኢትዮጵያ ቋሚ ሚስዮን እየደወልን ጥረት እያደረግንን ተጨማሪ መረጃ ባገኘን ጊዜ እናቀርብላችኋለን። ለማንኛውም ግን ጠቅላይ ሚኒስትሩ ወደ ኒውዮርክ እንዳልተጓዙ አረጋግጠናል። ከጠቅላይ ሚኒስትር አብይ አህመድ ሌላም የሶማሊያው ፕሬዚደንት ሐሰን ሼክ መሐመድ ፎርማጆም ተብለው ይጠራሉ፣ እንዲሁም የጅቡቲው ፕሬዚደንት ኢስማኤል ኦማር ጊሌም በጉባኤው ላይ እንደማይገኙ ታውቋል። ሁለቱም የአፍሪካ ቀንድ ሀገሮች በጉባኤው ላይ የሚወከሉት እንደ ኢትዮጵያ ሁሉ በውጭ ጉዳይ ሚኒስትሮቻቸው እንደሆነ ተገልጿል። ለመሆኑ ከተባበሩት መንግስታት ድርጅት 73ኛ ጠቅላላ ጉባኤ ምን ይጠበቃል? ልክ የዛሬ ዓመት 72ኛ ጉባኤውን ያካሄደው የተባበሩት መንግስታት ድርጅት ከዩናይትድ ስቴትስ ፕሬዚደንት የሰማው የመክፈቻው መልእክት በሰሜን ኮሪያና በመሪዋ ላይ በቀጥታ ያነጣጠረ ነበር። ሮኬት ማን፣ የሮኬቱ ሰውዬ ነበር ያሏቸው ፕሬዚደንት ኪም ጆንግ ኡንን። ሀገራቸውንም ሙሉ በሙሉ እንደሚደመስሱ ዝተዋል ትራምፕ። ነገ 73ኛው ጉባኤ ይከፈታል ኒውዮርክ ላይ። የፕሬዝደንት ትራምፕ የዘንድሮ ንግግር ይዘት ደግሞ ምን ሊሆን እንደሚችል በብዙዎች በጉጉት እየተጠበቀ ይመስላል። ዓመቱ ብዙ ነገር ቀያይሯል። የዛሬ ዓመት ያንን ቦምብ መሰል የተባለ ንግግር ያደረጉ ጊዜ ብዙዎች ደንግጠዋል።
The United States has great strength and patience. But if it is forced to defend itself or its allies,
ዩናይትድ ስቴትስ እጅግ የበረታ ጥንካሬና ትዕግሥት አላት። ይሁን እንጂ ራሷንም ይሁን ሌሎች ወዳጆቿን ለመከላከል ከተገደደች ሰሜን ኮሪያን ሙሉ በሙሉ ከማጥፋት የተለየ አማራጭ አይኖራትም። የሮኬቱ ሰውዬ ራሱንም አገዛዙንም በራሱ የማጥፋት መንገድ ላይ ነው ያለው።
ከዚያ ወዲህ ታዲያ የሆነው ሁሉ ሆነና የኮሪያው መሪም እንዲያ ተብለው መጠራታቸው ቀረ። ንግግሩ ደራ፣ ዲፕሎማሲው ተጋጋለ። ባለፈው ሰኔ ሁለቱ ባላንጣዎች አንተ ተባብለው አደባባይ ላይ የተዘላለፉት መሪዎች ሲንጋፖር ላይ ተገናኙና ተጨባበጡ። የሞቀና ልባዊ ያሉትንም ንግግር አደረጉ። የነገው የፕሬዝደንት ትራምፕ ንግግር በዓመቱ ውስጥና ከሰኔ ወዲህም የተሻሻሉም ይሁን የተለዩ ጉዳዮች ካሉ ሁሉንም ይገልጠዋል ሲሉ ዲፕሎማቶች ጥበቃ ላይ ናቸው። በኒውዮርኩ ጉባኤ ላይ የሰሜን ኮሪያ መሪ ኪም ጆንግ ኡን አይገኙም። ይሁን እንጂ ብሔራዊ ቡድናቸውን የሚመሩትን የውጭ ጉዳይ ሚኒስትራቸውን አግኝተው ለማነጋገር የዩናይትድ ስቴትሱ አቻቸው ማይክ ፖምፔዮ ግብዣ አድርገውላቸዋል። ይህ የሁለቱ ከፍተኛ ዲፕሎማቶች የኒውዮርክ ስብሰባ ሰሜን ኮሪያን በመጪዎቹ ሦስት ዓመታት ውስጥ ከኒውክሌር የጸዳች ሀገር ያደርጋታል የተባለው ድርድር መጀመሪያ ይሆናል ተብሏል። ከሰሜን ኮሪያ ጋር ያለው ሁኔታ ይህንን ሲመስል፣ በመካከለኛው ምስራቅ አሜሪካ ከኢራን ጋር ያላት ግንኙነት ግን ከወዳጅነት በእጅጉ የራቀ ሆኖ ነው የከረመው። የመካከለኛው ምስራቅ ኢንስቲትዩት ተመራማሪ አህመድ ማጂዲያርን ነው የሰማችሁት። ባለፈው ግንቦት ፕሬዚደንት ዶናልድ ትራምፕ ይፋ ባደረጉት እርምጃ ሀገራቸው በቀደሙት ፕሬዚደንት ኦባማ ዘመን የዛሬ ሦስት ዓመት አካባቢ ከኢራን ጋር ገብታበት ከነበረ የኒውክሌር ስምምነት መውጣቷን ማስታወቃቸው ይታወሳል። በኢራን ላይ ቀደም ሲል ተጥለው የነበሩ በስምምነቱ ምክንያት እንዲቀሉ የተደረጉ ማዕቀቦችን መልሰው ጥለዋል ትራምፕ። ከቴህራን ዋነኛ ተቺዎች መካከል በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ አንዷ ናቸው።
Across the Middle East, Iran has trampled on the sovereignty of its neighbors in Lebanon.
በድፍን መካከለኛው ምስራቅ ኢራን የጎረቤቶቿን ሉዓላዊነት ረጋግጣለች፣ በሊባኖስ፣ በሶሪያ፣ በየመን። በተጨማሪም የኢራን አገዛዝ እጅግ ፈታኝ በሆነ የፖለቲካ ሁኔታ ላይ ለምትገኘው ኢራቅ ሁኔታዎች ሙሉ ግዴለሽነትን አሳይቷል።
የኢራን ፕሬዚደንት ሐሰን ሮሃኒ ኒውዮርክ ናቸው። በጠቅላላ ጉባኤው ላይ ንግግር ያደርጋሉ። በ73ኛው የመንግስታቱ ድርጅት ጉባኤ ላይ ወደ 125 ርዕሳነ ብሔር፣ መራህያነ መንግስት፣ ነገስታትና የመንግስታት ከፍተኛ ሹማምንት ይናገራሉ። ተናጋሪዎች ንግግሮቻቸውን በ15 ደቂቃ እንዲወስኑ ተጠይቀዋል። በዘንድሮ ጉባኤ ላይ ከማይገኙ መሪዎች መካከል የቻይናው ፕሬዚደንት ሲ ጂንፒንግ፣ የሩሲያው ፕሬዚደንት ቭላዲሚር ፑቲን፣ የጀርመን ቻንስለር አንጌላ መርከል የሚጠቀሱ ናቸው። የመካከለኛው ምስራቅና የአፍሪካ ግጭቶች፣ የአየር ንብረት ጉዳይ፣ የዓለም ጤናና ልማት ዋና ዋና የመነጋገሪያ ጉዳዮች ይሆናሉ ተብሎ እየተጠበቀ ነው።
ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። ዜናም የዜና መጽሔትም ተጠቃለለ። ወደ ሙዚቃ ከመሄዳችን በፊት አንድ እርማት ሰጥቼ ልሂድ። ቆንጅት፣
ጥሩ ሐሳብ ነው።
የህዝባዊ ወያኔ ሓርነት ትግራይ ጉባኤ መስከረም 16 ይጀምራል ብለን ስናበቃ ግን መስከረም 16 ማክሰኞ ቀን ብለናል። መስከረም 16 ረቡ ነው የሚሆነው። ስለዚህ ጉባኤው የሚጀምረው ረቡ መስከረም 16 2011 መሆኑን ፓርቲው ማሳወቁንም ከይቅርታ ጋር እንገልጣለን።
ጥሩ አዲሱ፣ አሁን የሙዚቃ አረፍት እንድናደርግ ከወዲያ በመስተዋት ውስጥ እየጠቆመችኝ ነው ብርሃን። ሙዚቃ የመረጠች ይመስለኛል።
ሄቦ ብትል ጥሩ ነው። መስቀል መጥቷል። ሄቦ መጫወት ተገቢ ነው።
ልክ ነው መሐሙድ።
ገበው መሐሙድ ድንቅ ድምፃዊ ነው። ጨዋታ ይደምቅለታል
በሚገባ እድሜን ያርዝመው የበለጠ።
ከምሽቱ በኢትዮጵያና አካባቢዋ 3:34 ሊሆን ነው። ሰሎሞን ክፍሌ የሰኞ ስፖርት ፕሮግራሙን ይዞ ቀርቧል።
እንደምን አመሽታችሁልኛል የተከበራችሁ አድማጮቼ። አሰፋ መንግስቱ ነገው በትላንቱ የኬፕ ታውን ማራቶን የስፍራውን ሬኮርድ ሰብሮ አሸነፈ። ትላንት ከአምስተርዳም እስከ ዛንዳም በተደረገው የአስር ማይል ሩጫ ውድድር ደግሞ እስራኤላዊቷ ሎና ሳልፒተር እና የዩጋንዳው ጃሽዋ ቼፕቴጊ ድል ተቀዳጅተዋል። የሀገር ውስጥና የውጭ እግር ኳስ ስፖርት ዜናዎችም አሉን። አብራችሁን ቆዩ። የ31 ዓመት ዕድሜ ያለው ኢትዮጵያዊው አሰፋ መንግሥቱ ነገው ትላንት ያስመዘገበው 2:08:42 ከዚህ ቀደም በደቡብ አፍሪቃ ምድር ከተመዘገበው የማራቶን ሰዓት ሁሉ ፈጣኑ ነው። ዴቪድ ሴቤ እንደ አውሮፓውያን ዘመን አቆጣጠር በ1990 ፖርት ኤሊዛቤት ላይ ካስመዘገበው 2:09:50 ላይ ከአንድ ደቂቃ በላይ ላጭቶለታል። ባለፈው ሚያዝያ ብሎምፎንቴን ላይ ራሱ ነገ ያስመዘገበውን 2:11:16 አሻሽሏል። በትላንቱ የደቡብ አፍሪካ ማራቶን ሩጫ ውድድር በወንዶቹ ሁለተኛ የወጣው ኬንያዊው ኢማኑኤል ቲሮፕ ኪተር ነው። በ2:08:47 ታጠናቋል። ሌላው ኬንያዊ ባርናባስ ኪፕቱም ሶስተኛ ሆኗል። በሴቶቹ የብሪታንያዋ ቲሽ ጆንስ በማሸነፏ አስደንቃለች። ከውድድሩ በፊት በድል ታጠናቅቃለች ተብሎ የነበረው ኢትዮጵያዊቷ መገርታ ኢፋ ገለቱ ሁለተኛ፣ ደቡብ አፍሪቃዊቱ ሊቦጋንግ ፋሉላ ሶስተኛ ሆናለች። የኬፕታውን ማራቶን በአፍሪቃ ትልቁ ውድድር ሲሆን በጎዳና ሩጫው እስከ 8000 ሰዎች የተመዘገቡበት መሆኑ ተዘግቧል። በ34ኛው የአምስተርዳም እስከ ዛንዳም የአስር ማይል ሩጫ ውድድር ደግሞ ትላንት የሴቶቹን በድል ያጠናቀቀችው እስራኤላዊቷ ሎና ሳልፒተር ናት። ድባቤ ኩማን ከኢትዮጵያ በሴኮንድ ቀድማ ነው ያሸነፈችው። በትላንቱ ውድድር 46,000 ሯጮች የተሳተፉ ሲሆን ብዙዎችን ያስደነቀው በእስራኤላዊቷና በኢትዮጵያዊቷ መካከል መጨረሻው ላይ የተካሄደው እልህ አስጨራሽ ፉክክር ነው ተብሏል። ድባቤ ኩማ ነበረች በመጨረሻው ኪሎ ሜትር ላይ የምትመራው። ሆኖም ከአንድ ወር በፊት የአውሮፓን 10,000 ያሸነፈችው እስራኤላዊቷ ያላትን ጉልበት ሁሉ በመጠቀም በአንዲት ሴኮንድ ቀድማት ልትገባ ችላለች። በወንዶቹ ዩጋንዳ፣ ኬንያና ኤርትራ ናቸው ከአንደኛ እስከ ሦስተኛ ያለውን ስፍራ የወሰዱት። ጃሽዋ ቺፕቴጌ ከዩጋንዳ 45:15 አንደኛ፣ አልፍሬድ ጌኖ ከኬንያ 45:41 ሁለተኛ፣ አፈወርቂ ብርሃኔ ከኤርትራ 46:04 ሦስተኛ ሆነዋል። አየለ አብሽሮም ተሳትፏል። ከኢትዮጵያ ርቆ በሰባተኛነት ነው ያጠናቀቀው። የኔን በጁ ላብቃና ወደ አዲስ አበባው ዘጋቢ ገዛኝ ጽዮን መስቀል ላሸጋግራችሁ። መስመሩ ያንተ ነው ገዛኝ።
አመሰግናለሁ ሰለሞን። ባለፈው ዓመት ተጀምሮ በተለያዩ ምክንያቶች ወደ 2011 የተሸጋገረው የኢትዮጵያ ዋንጫ ባለፈው ቅዳሜ አንድ የሩብ ፍጻሜ ግጥሚያ ተከናውኗል። በሐዋሳ ከተማ የሩብ ፍጻሜ ጨዋታቸውን ያደረጉት የደቡብ ኢትዮጵያው እግር ኳስ ክለብ ሲዳማ ቡናና የአዲስ አበባው ቅዱስ ጊዮርጊስ ሲሆኑ ሙሉውን የጨዋታ ጊዜ ያለ ግብ በመፈጸማቸው አሸናፊው የተለየው በመለያ ፍጹም ቅጣት ነው። በመለያ ምቱ መሰረት ቅዱስ ጊዮርጊስ 7 ሲያገባ ሲዳማ ቡና በ6 ጎል ቅዱስ ጊዮርጊሶች 7-6 አሸንፈው ግማሽ ፍጻሜውን ተቀላቅለዋል። ነገ ወይም ተነገ ወዲያ ኢትዮጵያ ቡና ከመከላከያ፣ ቅዱስ ጊዮርጊስ ከጅማ አባ ጅፋር በሐዋሳ ከተማ ተጫውተው አሸናፊዎቹ የፊታችን ቅዳሜ ለዋንጫ ፍጻሜ ይጋጠማሉ። የ2010 የኢትዮጵያ ዋንጫ ባለቤትም ይታወቃል። ለአፍሪካ ኮንፌዴሬሽን የዋንጫ ማጣሪያ የሚሳተፈውም ይኸው የቅዳሜው የኢትዮጵያ ዋንጫ አሸናፊ ይሆናል። በሌላ የእግር ኳስ ነክ ዜና በቅርቡ አንድ የወዳጅነትና ሌላ የአፍሪካ ዋንጫ ማጣሪያን ማሸነፉን ተከትሎ የኢትዮጵያ እግር ኳስ ብሔራዊ ቡድን ደረጃውን ከ151ኛ በሁለት ቀንሶ ከዓለም 149ኛ ደረጃን አግኝተዋል። ቤልጅየምና ፈረንሳይ በጋራ ከዓለም በአንደኝነት ሲመሩ ብራዚል 3ኛ፣ ክሮሺያ 4ኛ ናቸው። አፍሪካን በአንደኝነት የመራችው ቱኒዚያ ስትሆን ሴኔጋልና ዴሞክራቲክ ኮንጎ 2ኛና 3ኛ ሆነዋል። ኢትዮጵያም በአፍሪካ ካለፈው ወር ደረጃዋ በሁለት ዝቅ ብላ ማሻሻሏን ወርሃዊ የዓለም እግር ኳስ የደረጃ ሰንጠረዥ ውጤት አመላክቷል። በዚሁ ወደ አውሮፓ ሊጎች በመሻገር ከጊዜ አንጻር የእንግሊዝና የስፔን ላሊጋ ውጤቶችን በአጭሩ እናያለን። ተወዳጅነቱ በጨመረው የእንግሊዝ ፕሪምየር ሊግ የስድስተኛ ሳምንት መርሃ ግብሩን በሳምንቱ መጨረሻ ቅዳሜና እሁድ ከውኗል። ሊቨርፑል ሳውዝሃምፕተንን 3-0 በመርታት መሪነቱን ሲያጠናክር፣ የቼልሲ አሸናፊነት በዌስትሃም ዩናይትድ ተገጥቶ ነጥብ ለመጋራት ተገዷል። አንድ ጎል በተከላካይ ስህተት በራሱ ላይ ሲቆጠር ጃን ማቲፕና መሐመድ ሳላህ ለሊቨርፑል ግብ ያስገኙ ተጫዋቾች ናቸው። ቼልሲ ከረፍት በፊት፣ ዌስትሃም ዩናይትድ ደግሞ ከረፍት መልስ ያገኟቸውን የግብ አጋጣሚዎች አልተጠቀሙበትም። በተለይም የመጨረሻዎቹን 20 ደቂቃዎች በሁለቱም በኩል ያሳዩት የመሸናነፍ ፉክክር ተመልካቹን ብድግ ቁጭ አሰኝቷል። በላካዜትና ኦቢሚያንግ ጎሎች አርሴናል ኤቨርተንን 2-0 በመርታት ሲያንሰራራ፣ በአንጻሩ ማንቸስተር ዩናይትድ ከወልቭስ አንድ አቻ ነጥብ ተጋርቷል። የማንቸስተር ዩናይትድ አሰልጣኝ ጆዜ ሞሪኖም የቡድናቸውን መበለጥ በሐዘን ስሜት ገልጸውታል። ያጥቂዎቻቸውን ድክመት በስም ጠቅሰው ባይናገሩም የውስጥ ንዴታቸው ከገጻቸው መነበቡ አልቀረም። አንዳንድ የማንቼ ደጋፊዎችም እዚህ አካባቢ ሉካኩንና አሰልጣኝ ሞሪኖን እንዴት የሚያነሳልን ይጥፋ እያሉ በቁጭት ሲብከነከኑ ሰምቻለሁ። ሌሎች ጨዋታዎችም ተካሂደዋል። ሊቨርፑል ከዚህ ሳምንት ጀምሮ ከእኩል ተጋሪነት በመላቀቅ በ18 ነጥብ መሪነቱን ለብቻው ይዟል። ካርዲፍ ሲቲን 5-0 ያሸነፈው ማንቸስተር ሲቲ በ16 ነጥብ በጎል ብልጫ ሁለተኛ ደረጃ ላይ ሲቀመጥ፣ ቼልሲም እንዲሁ በተመሳሳይ 16 ነጥብ በጎል ተበልጦ ሶስተኛ ሆኗል። በስፔን ላሊጋም ባርሴሎና ከጂሮና 2-0 በመውጣቱ ከአራት ተከታታይ አሸናፊነት በኋላ ባርሳ ነጥብ ጥሏል። ጂሮና በክርስቲያን ስቱዋኒ ባስቆጠራቸው 2 ጎሎች አቻ ሆኗል። ባርሴሎና አብዛኛውን የጨዋታ ጊዜ በቅጣት አንድ ተጫዋች ጎሎበት በ10 ሰው ነው የጨረሰው። ሊዮነል ሜሲና ጀራርድ ፒኬ ለባርሳ ጎሎቹን አስቆጥረዋል። በእኔ በኩል ያለው የሆነው ሰለሞን፣ ወደ አንተ ተመልሻለሁ።
አመሰግናለሁ። ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። በዚሁ እናጠቃልላለን። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ።
ሰሎሞንንና ተባባሪውን ገዛኸኝ ጽዮን መስቀልን እናመሰግናለን። እግዚአብሔር ይስጥልን ያክብርልንም። ተረኛው የሰኞ ቅንብር ያሁኑ ማለት ነው አፍሪካ ነክ ርዕሶች ነው።
የኮንጎ ዲሞክራሲያዊ ሪፐብሊክ ካቶሊካዊት ቤተ ክርስቲያን ከ10 ዓመታት በላይ የዲሞክራሲ ንቅናቄ ደጋፊ ሆና ቆይታለች። የሀገሪቱ ፕሬዝዳንት ጆሴፍ ካቢላ ባለፈው ወር ለሶስተኛ ዙር ለፕሬዝዳንትነት እንደማይወዳደሩ ያስታወቁት ከካቶሊካዊት ቤተ ክርስቲያን በተደረገባቸው ጫና ምክንያት እንዳልሆነ ከዘጋቢያችን ቺካ ኦዱሃ ከኪንሻሳ በተላከ ሪፖርት ተገልጧል። አዳነች ፍሳዬ ለዛሬ አፍሪካ ነክ ርዕሶች እንዲህ አቀርበዋለች።
የኮንጎ ዲሞክራሲያዊ ሪፑብሊክ ካቶሊካዊት ቤተ ክርስቲያን በአሁኑ ወቅት በመጪው ታህሳስ ወር የሚካሄደው ምርጫ ነፃና ፍትሐዊ እንዲሆን መንግስት ጥረት እንዲያደርግ ጥሪ እያደረገች ነው። ይሁንና አንዳንድ ካቶሊካውያን ዲሞክራሲን በመደገፍ በሚያካሄዱት እንቅስቃሴ አደጋ ሊገጥማቸው እንደሚችል ተገልጿል። እነዚህ ሰዎች ከመንግስት ስለሚጠብቁት ነገርና አደጋን ለመጋፈጥ ምን ያህል ርቀው ሊሄዱ እንደሚችሉ ገልጸዋል። አማንያኑ ጭንቅላታቸውን ደፋ አድርገው ይታያሉ፣ አንዳንዶችም ያነባሉ። ዲሞክራሲን በመደገፍ በተካሄደው እንቅስቃሴ ሕይወታቸውን ያጡትንና የታሰሩትን ለማሰብ በተደረገ ልዩ ቅዳሴ ነው የተሳተፉት። ካቶሊክ ቤተ ክርስቲያን በኮንጎ ዲሞክራሲያዊ ሪፑብሊክ ከፍተኛ ኃይል አላት። ከመላ የሀገሪቱ ሕዝብ ወደ ግማሽ የሚጠጉት ካቶሊካውያን ናቸው። ቤተ ክርስቲያኗ መልካም አስተዳደር እንዲኖር በቀጣይነት የምትጠይቅ መሆኗ እንደሚያበረታታቸው ምዕመናኑ ገልጸዋል። ይሁንና ባለፈው ዓመት ታህሳስ ወር ላይ የሀገሪቱ ካቶሊካዊት ቤተ ክርስቲያን ጸረ መንግሥት ተቃውሞዎችን ማስተባበር ከጀመረችበት ጊዜ አንስቶ የጸጥታ ኃይሎች ጌርትሩድ ኢኮምቤን የመሳሰሉት ካቶሊካውያንን ኢላማ ማድረግ መጀመራቸው ታውቋል።
ካለፈው ታህሳስ ወር 31 አንስቶ እንደ አውሮፓውያን አቆጣጠር ማለት ነው፣ ቤታችን ለመሄድና ከቤተሰቦቻችን ጋር ለመገናኘት አልቻልንም። ካለፈው ጥር ወር አንስቶ በህቡዕ ለመኖር ተገደናል። ለደህንነታችን ስንል ስለምናደርገው እንቅስቃሴ በኮንጎ ዲሞክራሲያዊ ሪፐብሊክ ላለው የተባበሩት መንግስታት ድርጅት ተልእኮ እናሳውቃለን። ስለሆነም ከተደበቅንበት በምንወጣበት ወቅት የተልእኮው ሰራተኞች አብረውን ይንቀሳቀሳሉ። ለምሳሌ አሁን አብረውን ናቸው።
በሶስት የተለያዩ ቀናት በቤተ ክርስቲያኗ የተመሩ የተቃውሞ ሰልፎች ተካሂደዋል። ፕሬዚደንት ጆዜፍ ካቢላ ከስልጣን እንዲወርዱ የሚጠይቁ ሰልፎች ነበሩ። ፕሬዚዳንቱ አቻምና ነበር የፕሬዚዳንትነታቸው ዙር ማብቃት የነበረበት። ብዙውን ጊዜ የተቃውሞ ሰልፍን የሚመሩት ካህናት ናቸው። ብዙዎቹ መስቀልና የኢየሱስ ክርስቶስን ምስል ይዘው ነው የሚሰለፉት። ሂማን ራይትስ ዋች የተባለው የሰብአዊ መብት ተሟጋች ድርጅት እንደሚለው በቤተ ክርስቲያኗ በተዘጋጁ የተቃውሞ ሰልፎች ቢያንስ 45 ሰዎች በመንግሥት ኃይሎች ተገድለዋል። ከተገደሉት መካከል የአንድ ዩኒቨርሲቲ ተባባሪ ፕሮፌሰር ሮሲ ሙክንዲ ይገኙባቸዋል።
እንደ ውሻ በሰልፈኞቹ መሃል ነበር የተገደለው። እኔ በበኩሌ አፍሪካ ውስጥ ነው ያለነው፣ ከአረመኔዎች ጋር ነው የምንኖረውና አደገኛ ነው እያልኩ መክረው ነበር። ሆኖም አልሰማኝም።
ፕሬዚደንት ካቢላ ታዲያ የሀገሪቱን ሕግ በመጣስ ለሶስተኛ ዙር እንደማይወዳደሩ ባለፈው ወር አስታወቁ። በመጪው ታህሳስ ወር በሚካሄደው ምርጫ እንዲወዳደሩ የአገር አስተዳደር ሚኒስትር የነበሩትን ኢማኑዌል ሻዳሪን ሾመዋል። የምርጫው ጊዜ እየተቃረበ በመሆኑ ውጥረት እየሰፈነ ሄዷል። 6 ለፕሬዚዳንትነት ለመወዳደር የፈለጉ ሰዎች ከመወዳደር ታግደዋል። የካቶሊክ ቤተ ክርስቲያን አባላት ነጻና ፍትሐዊ ምርጫ የሚካሄድበት ሁኔታ ለመፍጠር ስትራቴጂ እየቀየሱ ናቸው። የካቶሊካውያን ኮሚቴ በማስተባበር ተግባር እየረዳ ነው። የኮሚቴው ቃል አቀባይ ጆናስ ሾምቤሌ ህዝብን ለመጥቀም የሚከፈል መስዋዕትነት ነው ይላሉ።
የካቶሊካውያኑ ኮሚቴ በተለይም ከምርጫው በፊት የመናገር ነጻነት እንዲኖር እየታገለ ነው። አሁን እንደሚታየው ከሆነ ተአማኒና ግልጽ የሆነ ምርጫ ለማካሄድ የሚቻልበት ዋስትና የለም።
የፌዴራሉ የኮሚኒኬሽንስ ሚኒስትር ላምበርት መንዴ ግን ካቶሊካዊት ቤተ ክርስቲያን ከመስመሮቿ እያለፈች ነው ይላሉ።
የአቡነት ቦታቸውን ለቀው ፖለቲከኞች ይሁኑና አብረን ተወዳድረን ማን እንደሚያሸንፍ እናያለን። እኛ ሀገርን ስለ መምራት ነው እየተናገርን ያለ ነው። ሀገርን መምራት የአቡኖች ሥራ አይደለም።
የካቶሊክ ቤተ ክርስቲያን ምዕመናን በበኩላቸው ቤተ ክርስቲያኗ እስከ መራቻቸው ድረስ በኮንጎ ዲሞክራሲያዊ ሪፑብሊክ ዲሞክራሲ እንዲኖር በመጠየቅ ሰላማዊ ትግል ማካሄዱን እንቀጥላለን ይላሉ። አድማጮች፣ የኮንጎ ዲሞክራሲያዊ ሪፑብሊክ ካቶሊካዊት ቤተ ክርስቲያን ዲሞክራሲን በመደገፍ ስለምታካሄደው ትግል የተቀናበረው ዝግጅት እዚህ ላይ አብቅቷል። በመጪው ሰኞ በሌላ ርዕስ እንገናኝ። በደህና ቆዩን። አድማጮች፣ አፍሪካ ነክ ርዕሶችን ነበር ያደመጥነው። አሁን አንድ ዝግጅት ይቀረናል። የባህር ዳሯ ዘጋቢያችን አስቴር ምስጋናው በብሔርና በህብረ ብሔር አደረጃጀት ላይ 2 ምሁራንን አከራክራለች። የግንቦት 7 አመራር አባል አቶ አንዳርጋቸው ጽጌና ሁለተኛው የህግ ባለሙያ የሆኑትና በቅርቡ መጽሐፍ ያሳተሙት አቶ ተሾመ መልካሙ ናቸው። እንሆ
አቶ አንዳርጋቸው ጽጌ የአርበኞች ግንቦት 7 ጸሐፊና በ1985 ዓ.ም የአማራ ህዝብ ከየት ወደ የት የሚል መጽሐፍ የጻፉ ከ1997 ዓ.ም በኋላ በኢትዮጵያ አንድነት ላይ የሚያቀነቅኑ የፖለቲካ ሰው ናቸው። ሁለተኛው እንግዳይ አቶ ተሾመ መልካሙ ይባላሉ። የህግ ባለሙያ ናቸው። በቅርቡ ደግሞ ማለትም 2010 ላይ የአማራ ብሔርተኝነት በሚል ርዕስ መጽሐፍ ያሳተሙ ናቸው። ሁለቱም ተወያዮች የየራሳቸውን ጽንፍ የያዙ ናቸው። አቶ አንዳርጋቸው ከብሔርተኝነት ወደ ዜግነት የፖለቲካ ዘውግ እንዴት መጡ?
መጀመሪያውም እንዳልሽው እኔ የአማራ ብሔረተኝነት የሚባል ነገር ውስጥ አልነበርኩም። ያለው የሚያውቀው የኢትዮጵያዊ ብሔረተኝነት ነው። በአማራነትም አስቦ ማያውቅ። ስለዚህ የአማራ ብሔረተኛ አለ። ግን ወቅቱ የነበረው ነገር ሁሉም ተደራጅቶ አማራ ባለመደራጀቱ፣ በዛ ሰዓት ላይ ደግሞ በተለያዩ ቦታዎች ላይ ደርስበት የነበረው ጥቃት፣ እንደገናም የአማራ ትራዲሽናሊ የአማራ ጎንደር፣ ወሎ ግዛት ክልል የነበሩ መሬቶችን ጠመንጃና ጉልበት ስላላቸው ብቻ ሲወስዱ እያጨበጨቡ በተለይ አማራን እንወክላለን የሚሉት ፖለቲካ ድርጅቶች ሲፈጽሙት ስመለከት ጉዳዩ በጣም እየከነከነኝ ስለመጣ የህዝብ አንድ መልክ አልተደራጀ ችግር ላይ ይወድቃል የሚል ስጋት ውስጥ ስለገባው በተወሰነ ደረጃ ብዙም አልታሰበበትም። ግን ከዚህ አይነት ቁጭት ነው የጻፍኩት መጽሐፉ ነው። ግን እንዳልሽው ውሎ አድሮ እነሱ በሚሄድበት መንገድ በመሄድ መዳን ይቻላል ወይ የሚል ጥያቄ ነው ከዚህ ያነሳሁት ያለው። በዛ መንገድ በመሄድ እነሱም በዛ መንገድ የበለጠ እንዲያከሩ ነው፣ እኛም በሌላ መንገድ ሄደን የበለጠ እያከረርን ብንሄድ ወደ ውጭ የሚስበን ኃይል እየጠነከረን እንጂ ወደ ውስጥ የሚስበን ኃይል እየጠነከረ ስለማይሆን አማራነትን አጠናክረን አገር አፍርሰን ሁሉም ህዝብ መኖር የማይችልበትን ሁኔታ ፈጥረን ሁሉንም ህዝብ ችግር ላይ እንጥላለንና የሚያዋጣው አማራው ድሮም አጠንክሮ ያዘውን ኢትዮጵያዊነት ይዘን በኢትዮጵያዊነት ላይ በሚደረግ ትግል ለሁሉም ህዝብ የሚበጅ አገር ኢትዮጵያን ማድረግ የተሻለ ነው የሚሆነው። መጨረሻ ላይ ግን አማራጭ የሌለው ነገር ነው። በዛ መንገድ የመሄዱ ጉዳይ ውሎ አድሮ ማየታቸው አይቀርም። አማራ ለተሸከመው ኢትዮጵያዊነት ሰፊ የሆነ ይህን አመለካከት የሚጋራው ህዝብ ያለበት ሀገር ነው። ውሎ አድሮ ይህ እምነት የበላይነት አግኝቶ አገር ያድናል፣ ሌላው መንገድ አገር ያጠፋል በሚል ነው እንግዲህ መልሼ እንደገና አካሄደን የመረመርኩት።
አቶ ተሾመ እንግዲህ በቅርቡ የአማራ ብሔርተኝነት የሚል መጽሐፍ አሳተመህ ነበርና መነሻህ ምንድን ነው?
ላለፈው 27 ዓመት አገሪቱ የብሔር ፖለቲካን የአገሪቱን ሁሉ ነገር የሚበይን መሰረታዊ ቁም ነገር ዋና መመሪያ አድርጋ በህግም አስረግፋ ስታቀነቅር የኖረችው ነው። ስለዚህ ብሔርተኝነት ሁሉ ነገር የሚወሰን በመሆኑ ምክንያት አማራው ደግሞ እንደ አማራ በብሔር ባለመደራጀቱ ምክንያት ጉዳት ደርሶበታል። እነዚህ ነገሮች በትንታኔ የሚገኙ በምርምር የሚገኙ አይደሉም። መሬት ላይ ያሉ ፊት ለፊት የምናገኛቸው ጥሬ ሀቆች ናቸው። እነዚህን ለመፍታት ደግሞ የዜግነት ፖለቲካ መፍትሄ ሊሆን አይችልም ነው የኔ እምነት። መጽሐፉም እነዚህ ነጥቦች ነው ለማብራራት የሚሞክረው። አሁን ትክክል የመሆን ያለመሆን ጉዳይ አይደለም። የፖለቲካ የጽድቅ ስራም አይደለም። ነባራዊ ችግር ይፈታል ወይ ነው። አይ አልፈታም። ኢትዮጵያዊነት ተሞክሮ አማራውን በተለይና ጠቅላላ ሀገሪቱንም ማዳን አልቻለም። የአማራ ብሔር ሁሉም በብሔሩ ተደራጅቶ አማራው ብቻ ኢትዮጵያዊነት ላይ ስለተጣበቀ እና ይሄ መጣበቁም ደግሞ መፍትሄ ስላላመጣለት አሁን ሌላ መንገድ መሞከር አለበት። ሌላኛው ትክክለኛው መንገድ ወደ መፍትሄው የሚወስደን መንገድ ብሔርተኝነት ነው። በብሔሩ ተደራጅቶ የራሱን መብቶች፣ ጥቅሞችና ፍላጎቶች ቀምሮ ቢቀርብና ከሌሎቹ ብሔሮቹ ጋር ቢደራደር አገሪቱን ማዳን ይችላል፣ የራሱን መብት ማስከበር ይችላል ብዬ አስባለሁ።
ምናልባት አንተ መጽሐፍ ግን ለመጻፍ በጀመርክበት ጊዜ ወይም ደግሞ መጽሐፉ ታትሞ በወጣበት ጊዜ የብሔር ፖለቲካ በአገሪቱ ላይ እየነገሰ ነበር ከምናያቸው ነገሮች ተነስተን አሁን ትክክል ነው ትላለህ?
የብሔር ፖለቲካ በነገራችን ላይ ያበቃለት አይደለም። እሱ ላይ ከፍ ያለ ብዥት አለ። አሁን የተደረገው ምንድን ነው? የአዲሱ የአብይ አህመድ አስተዳደር አሁን እያደረገ ያለው ምንድን ነው? ለኢትዮጵያዊነት ፖለቲካ እውቅና የመስጠት እና አንዳንድ ጊዜም ለእሱ ቅድሚያ የሚሰጥ የሚመስል እንቅስቃሴ ነው ያለው እንጂ የብሔር ፖለቲካ በቃ ይብቃ ስላልነው የሚያበቃ ነገር አይደለም።
አቶ አንዳርጋቸው ጽጌ 1985 ዓመተ ምህረት የአማራ ህዝብ ከየት ወዴት የሚል መጽሐፍ አሳትመው ነበረ። አሁን 97 ላይ እንደገና ወደ ኋላ ተመለሱና ስለ ኢትዮጵያ አንድነት ማጠንቀን ጀመሩ። ሙሉ ለሙሉ የብሔር ፖለቲካ አስፈላጊ እንዳልሆነ በመጽሐፋቸው ላይ የጻፉትም ደግሞ ያኔ ከመንገው ላለመለየት ነበር የሚል ሀሳብ አንስተዋል። በእሳቸውና በአንተ መካከል የጊዜ ሰፊ ጋፕ አለው። እሳቸው አሁን ወደ ኋላ እየተመለሱ ነው፣ አንተ ደግሞ ወደፊት እየመጣህ ነው። ያስፈልጋል እያልክ ነው።
አሁን የግለሰቦች የፖለቲካ መረዳት፣ የፖለቲካ ትንታኔ፣ የፖለቲካ ፍላጎት ንተውና እኔ የምለው ምንድን ነው፣ መሬት ላይ ያለውን ፋክት፣ መሬት ላይ ያለውን እውነት ነው መቀበል መቻል ያለብን ነው። የብሔር ፖለቲካ ይቅር ስላልነው የሚቀር ይቁም ስላልነውም የሚቆም አይደለም። ስለዚህ አንዳርጋቸው ጽጌ ራሱ ዝርዝር ምክንያቶች ይኖሩታል። አሁን በዚህ ወቅት የብሔር ፖለቲካ አያስፈልግንም ሊል ይችላል። በእኔ በኩል ግን በተለይ ከአማራው አንጻር የብሔር ፖለቲካ የሚያስፈልግበት ወቅት ላይ ነው። አሁን አማራው በብሔር ባለመደራጀቱ ምክንያት ነው ይህ ሁሉ ችግር የደረሰበት ያለው። አንድ ብዥታ ያለው የሚመስለኝ እኔ ላለፈው 27 ዓመት የደረሰው አገሪቱ እንደ አገር አማራም ደግሞ በተለይ የደረሰበት ፍዳና መከራ የብሔር ፖለቲካ ያመጣው አይደለም። የብሔር ፖለቲካው የተቀነቀነው በተሳሳተ ብያኔ ላይ ስለሆነ ነው እንጂ የብሔር ፖለቲካ ሁልጊዜ ፍዳ አምራች ስለሆነ አይደለም። እሱ ላይ ሚስ አንደርስታንድ የሆነ አይነት መተላለፍ ያለ ይመስለኛል። እርግጥ ነው ላለፈው 27 ዓመት ሀገሪቱ የብሔር ፖለቲካ በማቀንቀነው ምክንያት በጣም ብዙ ችግር አይተናል፣ ብዙ ፍዳ አይተናል። ያ የሆነው ግን የብሔር ፖለቲካ በተፈጥሮ ሁልጊዜ ችግር አምራች ስለሆነ አይደለም። ይልቁንስ ጨቋኝ ተጨቋኝ በሚል የጥላቻ ፖለቲካ ላይ በጠላትነት አንዱን ብሔር ከሌላው ብሔር ጋር የሚያጋጭ የፖለቲካ ሀተታ ይዞ ስለተቀነቀነ ነው እንጂ የብሔር ፖለቲካ ሁል ጊዜ ችግር አምራች ነው ማለት አይደለም።
የአማራ ብሔርተኝነት ለኢትዮጵያ አንድነት ያለው አስተዋጽኦ ምንድን ነው?
የአማራ ብሔርተኝነት ኢትዮጵያ እንደ አገር ያለባትን የፖለቲካ ችግሮች ሁሉ የማክም ጉልበት አለው ብዬ አስባለሁ። ለምንድን ነው የሚያክመው? እዚህ ሀገር የነበረው ጭቆና የብሔር ጭቆና አይደለም ብዬ አምናለሁኝ። የነበረው ጭቆና የመደብ ጭቆና ነው። የትም ሀገር ሊኖር እንደሚችለው ነው እንጂ አንድ ብሔር ጭቆኝ ሌላው ብሔር ተጨቋኝ አልነበረም። ሁሉም ብሔሮች ጭቆና ውስጥ ነበሩ። የነበረው ጭቆና የመደብ ጭቆና ነው። ይህንን የሚሟገት አንድ ጠንካራ ኃይል ያስፈልጋል። ይሄ ደግሞ ሊሆን የሚችለው አሁንም እየሆነ ያለው የአማራ ብሔርተኝነት ነው። የአማራ ብሔርተኝነት አማራ ጨቋይ ብሔር አልነበረም። እንደውም አማራ ለዚች ሀገር የሀገረ መንግስት ግንባታ ከፍ ያለ አበርክቶ ነበረው። ስለዚህ ይሄንን የማረም የማስተካከል ይዞ ነው የሚመጣው ማለት ነው። ይሄን አላማ ይዞ ነው የሚመጣው ማለት ነው። ይሄ አንዱን ብሔር ጠላት ሌላውን ብሔር ወዳጅ የማድረግ የፖለቲካ አረዳድ ፍርስ ከተደረገ ቀሪ ከተደረገ ስለዚህ ብሔርተኝነት ጤናማ ይሆናል ማለት ነው። ጤናማ ሆኖ ወደምን ይሄዳል? የአንድን ብሔር መብትና ጥቅም ወደ ማስከበር ይሄዳል ማለት ነው። ይሄ ደግሞ በየትኛውም እንትን የሚነቀፍበት ሊሆን አይችልም።
ኢትዮጵያዊነት ብቻውን በቂ ነው ወይ? ከብሔርተኝነት ጋር ሊታረቅ አይችልም?
ኢትዮጵያዊነት ብቻውን በቂ ነው? አዎ። ምክንያቱም የኢትዮጵያዊነት በዜግነት መብት ላይ የተመሰረተ ኢትዮጵያዊነት ነው። በየትኛውም መልኩ ቋንቋዬን፣ ባህሌን ለማሳደግ እፈልጋለሁኝ፣ መጠቀም እፈልጋለሁኝ፣ በአካባቢ ያለ አስተዳደር ማቆም እፈልጋለሁ የሚል ማንኛውም ዜጋ የግለሰብ ዜግነት መብቱን የኢትዮጵያዊነት የግለሰብ ዜግነት መብቱን ተጠቅሞ መደራጀት የሚችልበትን ማንኛውንም ነጻነት የሚሰጥ ነው። ስለዚህ በዛ መንገድ ተደራጅቼ ሰላየ ነገር አደርጋለሁ ብሎ ለሚያስብ ኃይል በቡድን የሚከለክለው ነገር ስለሌለ ኢትዮጵያዊነትን እና ኢትዮጵያ የሚባልን ሀገር ሳያፈርስ ነገር ግን አካባቢያዊ እንዳልሽው ብሔራዊ የሆነ ጥቅማችን በሌላ መንገድ ተደራጅተን እናስከብራለን የሚሉትን የሚጋፋና የሚጻረር አይደለም ይሆን ያለው።
አድማጮች፣ አስቴር ያደረገችው ውይይት አላበቃም። ነገ ሁለተኛውን ክፍል እንደምናቀርብ ከወዲሁ እንገልጻለን። ፕሮግራማችን አጠቃለን ከመሰናበታችን በፊት ወንጅት አጠር አጠር ያሉ ዜና ይኖረዋል።
ለዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኝነት የታጩት ብሬት ካቫኖ በወሲባዊ ምግባረ ብልሹነት አዲስ ውንጀላ የቀረበባቸው ቢሆንም ፕሬዚደንት ዶናልድ ትራምፕ ለእጩቸው ያላቸውን ጠንካራ ድጋፍ ገልጸዋል። በዚህ ሳምንት በኒውዮርክ የተባበሩት መንግስታት ጠቅላላ ጉባኤ ላይ የተካፈሉ ያሉት የዩናይትድ ስቴትሱ ፕሬዚደንት ዛሬ በሰጡት ቃል ካቫኖ ላይ የሚቀርቡት ውንጀላዎች ሙሉ በሙሉ በፖለቲካ የተነሳሱ ናቸው ነው ያሉት። ትናንት እሁድ ማታ ኒውዮርከር መጽሔት ባወጣው ዘገባ እጩ ዳኛው በአውሮፓውያን 1983 እስከ 84 የትምህርት ዓመት የል ዩኒቨርሲቲ የተማሪ ማደሪያ ቤቶች ውስጥ አንድ ፓርቲ ተዘጋጅቶ ያልተገባ የሰውነት ክፍላቸውን ገልጠው ተተናኮሉኝ ብለው ውንጀላ ያቀረቡ ሴት ብቅ ብለዋል። ጉዳዩንም ሁለት የመወሰኛ ምክር ቤት አባላት እየመረመሩ መሆናቸውን ጋዜጣው ዘግቧል። የዋይት ሀውስ ቃል አቀባይ ግን መሰረተ ቢስና የተቀነባበረ ዘመቻ ሲሉ ዲቦራ ራሚሬዝ የሚባሉት የ53 ዓመቷ ሴት ያቀረቡትን ውንጀላ ውድቅ አድርገዋል። የተባበሩት መንግስታት ድርጅት የዓለም ባንክና የዓለም አቀፍ ቀይ መስቀል ኮሚቴ ከባድ ረሃብን ለመከላከል የታለመ ዓለም አቀፍ መርሃ ግብር ከግዙፎቹ የቴክኖሎጂ ኩባንያዎች ጋር ሆኖ በትብብር መወጠኑን አስታወቀ። የዓለም ባንክ ፕሬዚደንት ጂም ያንግ ኪም መርሃ ግብሩን ይፋ ሲያደርጉ በተናገሩት ቃል በሚሊዮኖች የተቆጠሩ ሰዎች የሚበዙት ያውም ሕጻናት በ21ኛው ምዕተ ዓመት ዛሬም በረሃብ መሰቃየታቸው እጅግ የሚያሳዝን ነው ብለዋል።
እናመሰግናለን ቆንጅት። ከመሰናባችን በፊት ዜና ብዬ እንደገና ደግሞ ሙዚቃ ልጋብዝ። እቺ አሁን ከስር የምትሰማው ልጅ ታውቂያታለሽ?
አላውቃት።
ኮኮ ሰብስቤ
ዜና ሳነብ ጠየከኝ። አጉል ቦታ
በዚሁ በኩኩ ዜማ እንሰናበታለን። አድማጮቻችን፣
ኩኩ ሰብስቤ የምትጠፋኝ ሆናም አይደለም፣ አጉል ቦታ ተጠይቄ ነው።
ግድ የለም፣ እሱ አትቀየም። ነገ ከምሽቱ 3 ሰዓት እንገናኛለን። ደህና ደሩ። የትግርኛ ፕሮግራም ይቀጥላል። ያስተናገድናችሁ አዲሱ አበበና
ስሜን አረሳም ቆንጂት ታዬ ነኝ። ደህና ደሩ።